ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የዛሬ ሐምሌ 23 2013 ዓ.ም ምሽት ዝግጅታችን ጀመረ። ምግብና ምግብ ነክ ያልሆኑ ቁሳቁሶችን የጫኑ 40 የጭነት ተሽከርካሪዎች ከሰመራ ወደ መቀሌ ጉዞ መጀመራቸውን የኢትዮጵያ መንግስት አስታወቀ። ትግራይ ክልል በሚገኙ የመጠለያ ጣቢያዎች ውስጥ ያሉ ኤርትራውያን ስደተኞች ወደ ሌላ ቦታ እንዲዛወሩ ተጠየቀ። በጸጥታ ስጋት ከወልዲያ ወጥተው የነበሩ የህብረተሰብ ክፍሎች ወደ ቀያቸው እየተመለሱ መሆናቸውን የከተማው ከንቲባ አስታወቁ። እነዚህንና ሌሎች በዛ ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያዊው አትሌት ሶሎሞን ባረጋ በቶኪዮ ኦሊምፒክ በ10,000 ሜትር የወርቅ ሜዳሊያ አግኝቷል። አትሌት በሪሁ አረጋዊ ደግሞ ዩጋንዳውያኑን አትሌቶች በመከተል በአራተኝነት ውድድሩን አጠናቋል። በዚህ ውድድር እንደሚያሸንፍ ተጠብቆ የነበረው አትሌት ዮሚፍ ቀጀልቻ ደግሞ በ8ኝነት አጠናቋል። ሶሎሞን ባረጋን በመከተል ዩጋንዳውያኑ ጃሽዋ ቼፕቴጊ እና ጄከብ ኪብሌሞ ሁለተኛና ሶስተኛ በመውጣት ውድድሩን አጠናቀዋል። ዝርዝሩን ቆየት ብለን እናቀርባለን። በኢትዮጵያ የትግራይ ክልል የሚገኙ 100,000 ሕጻናት በሚቀጥለው የአንድ ዓመት ጊዜ ውስጥ ለከፍተኛ የምግብ እጥረት እንደሚጋለጡ የተባበሩት መንግስታት የሕጻናት መርጃ ድርጅት አስጠነቀቀ። ይህም ጦርነት ውስጥ የሚገኘው ክልል ቀደም ሲል ከነበረው ዓመታዊ ቁጥር በ10 እጥፍ እንደሚበልጥ ነው ድርጅቱ የገለጸው። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች።
በትግራይ ክልል ጉብኝት አድርገው የተመለሱት የተባበሩት መንግስታት የህጻናት መርጃ ድርጅት ኃላፊዎች እንዳስታወቁት ጦርነቱ በህጻናት ጤንነትና ደህንነት ላይ ያስከትላል ተብሎ የተገመተውን አስከፊ አደጋ እንዳረጋገጡ አስታውቀዋል። የድርጅቱ ቃል አቀባይ ማርክሲ ሜርካዶ እንደተናገሩት የምግብ እጥረት ችግሩ የተባባሰው ህጻናቱና ቤተሰቦቻቸው ለመኖር የሚያስፈልጋቸው ምግብ፣ ውሃ፣ የጤና አገልግሎት፣ የተመጣጠነ ምግብና የንጽህና አገልግሎት ከፍተኛ ጉዳት ስለደረሰበት ነው።
We need unfettered access into Tigray and across the region in order to
አስቸኳይ እርዳታ የሚያስፈልጋቸውን ህጻናትና ሴቶች ለመርዳት ወደ ትግራይ የማያቋርጥ ተደራሽነት እንፈልጋለን። አሁን ትግራይ በሚገኘው መጋዘን ውስጥ ያለን 6900 ካርቶን የህይወት አድን ብቻ ነው። ይሄ በምግብ እጥረት ለተጎዱ 6900 ህጻናት ብቻ ነው የሚያገለግለው።
ሜርካዶ በትግራይ የሚገኙ በርካታ ሊደረስባቸው ያልቻሉና ላለፉት ወራት ምንም እርዳታ ያላገኙ ቦታዎችንም ጎብኝተዋል። እጅግ ተጨናንቀው ባሉ ንጽህናቸው ያልተጠበቁ ቦታዎች ላይ ተጠልለው የሚገኙ ቤተሰቦች ሁኔታ እንዳስደነገጣቸው የተናገሩ ሲሆን ያሉበት ሁኔታ ለተለያዩ የወረርሽኝ በሽታዎች እንደሚያጋልጥ ተናግረዋል። በሊዛ ሽሌ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዋና አስተዳዳሪ ሰማንታ ፓወር በሚቀጥለው ሳምንት በኢትዮጵያ ጉብኝት ያደርጋሉ። የጉብኝታቸው ዓላማ በግጭት በተጎዳውና የከባድ ረሃብ ስጋት እየጨመረ ወዳለበት የትግራይ ክልል የሰብአዊ ረድኤት ተደራሽነት እንዲኖር ግፊት ለማድረግ መሆኑን አዣንስ ፍራንስ ፕሬስ ዘግቧል። ዩኤስኤድ ባወጣው መግለጫ ሰማንታ ፓወር በአዲስ አበባ የኢትዮጵያ ባለስልጣናትን በማነጋገር በትግራይ ክልል ረሃብን ለመከላከል ያልተገደበ የሰብአዊ ረድኤት ተደራሽነት እንዲፈቀድና በሌሎችም በግጭት በተጎዱ የሀገሪቱ አካባቢዎች አጣዳፊ ችግር ላይ ላሉ ሰዎች መድረስ የሚቻልበት መንገድ እንዲመቻች ግፊት እንደሚያደርጉ አስታውቀዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዋና አስተዳዳሪዋ ፓወር ነገ ቅዳሜ በሚጀምረው ጉዟቸው ሱዳንንም እንደሚጎበኙ መግለጫው አስታውቋል። በዚያ ከበርካታ አሰርት አምባገነን አገዛዝ በኋላ የተቋቋመውን በሲቪሎች የተደገፈ የሽግግር መንግስት ለማገዝ ምዕራባውያን ሀያላን ጥረት እያደረጉ መሆኑን ዘገባው ጨምሮ አውስቷል። የተባበሩት መንግስታት ድርጅት ወደ ትግራይ ተጨማሪ እርዳታ የማይገባ ከሆነ መቀሌ ከተማ ውስጥ ከዚህ የአውሮፓውያን ሐምሌ ወር በኋላ ችግር ላይ ላሉ ሰዎች የሚታደል ምግብ እንደማይኖር ማስጠንቀቁን ዘገባው አስታውሷል። በቅርቡ የምግብ እርዳታ በጫኑ የዓለም የምግብ ፕሮግራም የጭነት መኪናዎች ኮንቮይ ላይ ከደረሰው ጥቃት ወዲህ ወደ ትግራይ የሚያስገቡ መንገዶች በሙሉ በጸጥታ ችግር የተዘጉ መሆናቸውን የኤኤፍፒ ዘገባ ጨምሮ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜና ስናመራ በትናንት የጤና ሚኒስቴር የወረርሽኙ ዕለታዊ ይዞታ አሃዞች ሰንጠረዥ መሰረት በዕለቱ የ6803 ሰዎች ናሙናዎች ተመርምረው 476ቱ ላይ ቫይረሱ ተገኝቷል። በዕለቱ የአምስት ሰዎች ሕይወት በኮቪድ ሳቢያ እንዳለፈም ይገልጻል። አጠቃላዩ ለቫይረሱ የተጋለጡት ሰዎች ቁጥር 279,629 መድረሱን ሰንጠረዡ ያመለክታል። ከ11,850 በስተቀር የተቀሩት ሙሉ በሙሉ ያገገሙ መሆናቸውን ነው የሚያሳየው። እስከ ትናንት በነበረው ጊዜ ለህልፈት የተዳረጉት ደግሞ 4381 መድረሳቸውን ዕለታዊ ሰንጠረዡ ጠቁሟል። በኮቪድ-19 ክትባት መዳረስ ረገድ ደግሞ ክትባቱን የወሰዱት ሰዎች ቁጥር 2,204,417 መድረሳቸውን ነው ዜናው ያወሳው። በተዛመደ ዘገባ የዓለም የጤና ድርጅት ከ54ቱ የአፍሪካ ሀገሮች ውስጥ 47ቱ እስከ መጪው መስከረም በሚኖረው ጊዜ ውስጥ ከህዝባቸው 10% የኮቪድ-19 ክትባት እንዲያስከትቡ የታለመላቸው ግብ የሚሳካ አይሆንም ብሎ እንደሚሰጋ አስታወቀ። ቀደም ብሎ ለአፍሪካ ሀገሮች የክትባት ዘመቻ ይህን ግብ የተለመው ዋናው የዓለም የጤና ፖሊሲ አውጪ አካል የሆነው የዓለም የጤና ጉባኤ ነው። ለምሽቱ ያለን ዜና በዚሁ ያበቃል።
አድማጮች፣ የዜናውን ሰዓታችንን ከማጠናቀቃችን በፊት የቶኪዮ ኦሎምፒክ ወደ ስፖርታዊ ክንውኖች እንውሰዳችሁ። ሀብታሙ ስዩም ጥቂት ደቂቃዎች አብራችሁ ይቆያል።
የቶኪዮ ኦሎምፒክ ስፖርታዊ ክንውኖች ቀጥለዋል። ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ አመሻሹን አግኝታለች። በ10,000 ሜትር የወንዶች ውድድር ሰለሞን ባረጋ አንደኛ በመውጣት ኢትዮጵያን በክብር መዝገብ ላይ እንድትሰፍር አድርጓል። 25 ዙሩን ሩጫ በ27 ደቂቃ በ43 ሰከንዶች ከ22 ማይክሮ ሰከንዶች በሆነ ሰዓት አጠናቋል። በውድድሩ ከፍተኛ ግምት ተሰጥቶት የነበረው በርቀቱ የዓለም ክብረ ወሰንን ያዘው ዩጋንዳዊው ጆሹዋ ቺፕቲጌ በ41 ማይክሮ ሰከንድ ዘግይቶ በመግባት የብር ሜዳሊያን ሲያሸንፍ፣ ሌላኛው የሀገሩ ልጅ እንዲሁም የዓለም ግማሽ ማራ ቱን የ2020 ዓ.ም ባለድል ጄኮብ ኪሌሙ በ66 ሰከንዶች ዘግይቶ የነሐስ ሜዳሊያ አሸናፊ ሆኗል። በዛሬው ዕለት እንዲሁ በተደረገ የ50 ሜትር ነጻ የዋና ውድድር ኢትዮጵያ ተሳትፋለች። የኢትዮጵያን ባንዲራ በመክፈቻው ቀን ያነገበው አብዱል መልክ ቶፊክ ሙክታር በተሳተፈበት የምድብ 3 ማጣሪያ ውድድር ስድስተኛ ወጥቷል። ወደ ቀጣይ ዙርም ማለፍ ሳይችል ቀርቷል። በትናንትናው ዕለት የተካሄዱ ውድድሮችን ለማስታወስ ያክል በወንዶች የ3000 ሜትር መሰናክል የማጣሪያ ውድድር ተካሂዷል። በምድብ 1 ኢትዮጵያዊው ለሜቻ ግርማ ጃፓናዊውን ራዩጂ ማዩራንና ኬንያዊው ቤንጃሚን ኪጊንን በማስከተል አሸንፏል። ወደ ፍጻሜው ውድድር ማለፉንም አረጋግጧል። በምድብ 2 ኬንያዊው አብርሃም ኪቢዮት አንደኛ ሆኖ ውድድሩን ሲያጠናቅቅ ኢትዮጵያዊው ጌትነት ዋለ ሁለተኛ፣ ጣሊያንን የወከለው አህመድ አብዱል ዋህድ ሶስተኛ በመሆን ወደ ፍጻሜው አልፈዋል። በሴቶች 800 ሜትር ውድድር ሀብታም አለሙ በምድብ 3 የዩናይትድ ስቴትስዋን ኤቲንግ ሙንን ተከትላ በመግባት ለቀጣይ ዙር አልፋለች። ፖላንዳዊቷ ጆአና ጆዝዊክ የሶስተኛ ደረጃን ይዛለች። የሩብ ፍጻሜው ውድድር በነገው ዕለት ይደረጋል። ከአትሌቲክሱ ሳንወጣ ለአህጉር አፍሪካ በክብረ ወሰንነት የተመዘገበ ውጤት በትናንትናው ዕለት ተመዝግቧል። የአይቬሪ ኮስት ተወዳዳሪ ማሪ ጆሴ ታሉ በሴቶች የመቶ ሜትር ማጣሪያ ውድድር በምድባ ውስጥ የተደለደሉትን ቀድማ የገባች ሲሆን ያስመዘገበችው ሰዓትም 10 ሰከንድ ከ78 ማይክሮ ሰከንዶች ብቻ ነበር። የዜና እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ በሜዳሊያ ብዛት እየመራች ትገኛለች። በ14 የወርቅ፣ በ16 የብርና በ11 የነሐስ በአጠቃላይ በ41 ሜዳሊያዎች። ቻይና በ18 ወርቅ፣ በ9 ብርና በ11 የነሐስ በአጠቃላይ በ38 ሜዳሊያዎች ትከትላለች። የራሽያ ኦሎምፒክ ኮሚቴ በ10 ወርቅ፣ በ13 ብርና በ10 ነሐስ በአጠቃላይ በ33 ሜዳሊያዎች የሶስተኛ ደረጃን ይዟል።
ለአርብ ምሽት የዜና ሰዓት የተያዘው ጊዜ ተጠናቋል። ወደ መደበኛ ዝግጅታችን እናልፋለን። ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 23 2013 ዓ.ም ዝግጅታችን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ምግብና ምግብ ነክ ያልሆኑ እቃዎችን የጫኑ 40 የጭነት ተሽከርካሪዎች ከሰመራ ወደ መቀሌ መጓዝ መጀመራቸውን የኢትዮጵያ መንግስት አስታወቀ። የስድስት ቀናት የኢትዮጵያ ጉብኝታቸውን በትላንትናው ዕለት የጀመሩት አዲሱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያይተዋል። በውይይቱ ወቅት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስት የአንድ ወገን ሰብአዊ የተኩስ አቁም ቢያውጅም ህወሓት ግን ህጻናትን መሳሪያ እንዲታጠቁ እስከ ማድረግ ድረስ የኃይልና የግጭት ተግባር ስለመቀጠሉ አብራርተው ኦቻ የህወሓትን ድርጊት እንዲያወግዝ አሳስበዋል። ከፕሬዚዳንት ሳህለ ወርቅ ዘውዴም ጋር የተወያዩት ሚስተር ግሪፊትስ በበኩላቸው በትግራይ ያለው የድጋፍ አቅርቦት መመናመን እንደሚያሳስባቸውና ተጨማሪ የአቅርቦት መስመሮች መኖር እንደሚገባቸው ገልጸዋል። ኬኔዲ አባተ ዝርዝር አለው።
በኢትዮጵያ የስድስት ቀናት ጉብኝታቸውን በትናንትናው ዕለት የጀመሩት አዲሱ የተባበሩት መንግስታት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያይተዋል። በቅርቡ የሰብአዊ ጉዳዮች ምክትል ዋና ጸሐፊ ሆነው የተሾሙት ማርቲን ግሪፊትስ ካገኟቸው ባለስልጣናት መካከል ፕሬዝደንት ሳህለወርቅ ዘውዴ የሚገኙ ሲሆን ሁለቱ አካላት በትግራይ ክልል ስላለው የጸጥታና የሰብአዊ እርዳታ ጉዳዮች ስለመወያየታቸው ፕሬዝደንቷ ገልጸዋል። በውይይታቸው ሚስተር ግሪፊትስ ተመድ የኢትዮጵያን ሁለንተናዊ ፍላጎቶች በሚያሟላ መልኩ መስራት እንደሚፈልግና ከሀገሪቱ ጋር ያለውን ግንኙነት ለማጠናከር እንደሚሰራ ስለመግለጻቸው የኢትዮጵያ ፕሬዝደንት ጽህፈት ቤት በማህበራዊ ድረገጹ አስነብቧል። ፕሬዝደንቷ በበኩላቸው አሳሳቢ የሆኑትን ሰብአዊ ተግዳሮቶች ለመቅረፍ ከተመድ ጋር ያለውን ግንኙነት ማጠናከር እንደሚያስፈልግ ስለማሳሰባቸው ነው ጽህፈት ቤታቸው የጠቆመው። በተመሳሳይ ማርቲን ግሪፊትስ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋርም ተገናኝተው በተመሳሳይ ጉዳይ ላይ ተወያይተዋል። የውጭ ጉዳይ ሚኒስቴር በድረገጹ እንዳስታወቀው በሁለቱ ወገኖች መካከል በተደረገው ውይይት ላይ አሁን ላይ በሚስተር ግሪፊትስ የሚመራው የተመድ የሰብአዊ ድጋፍ ማስተባበሪያ ቢሮ ኦቻ እንደ ጎርጎሮሳውያኑ ከ1984 ጀምሮ ለኢትዮጵያ የሚያደርገውን ድጋፍ ያደነቁት አቶ ደመቀ በተቋሙ ላይ ወቀሳም አቅርበዋል። ምክትል ጠቅላይ ሚኒስትሩ በትግራይ ክልል ካለው ሁኔታ ጋር በተያያዘ ኦቻ በመግለጫዎቹና በሪፖርቶቹ ትክክለኛ ያልሆነ መረጃ ያወጣ መሆኑን ገልጸው ይህም የኢትዮጵያን መንግስት እጅግ እንደሚያሳስበው አብራርተዋል። መንግስት የአንድ ወገን ሰብአዊ የተኩስ አቁም ቢያውጅም ህወሓት ግን ህጻናትን መሳሪያ እንዲታጠቁ እስከማድረግ ድረስ የኃይልና የግጭት ተግባር ስለመቀጠሉ ተናግረው ኦቻ የህወሓትን ድርጊት እንዲያወግዝ አሳስበዋል። በህወሓት የግጭት ተግባር ምክንያት 170 የጭነት መኪኖች ሰመራ ውስጥ መቆየታቸውን የገለጹት አቶ ደመቀ ረቡለት 40 የሚጠጉ ምግብና ምግብ ነክ ያልሆኑ ዕቃዎችን የጫኑ የጭነት መኪኖች ወደ መቀሌ መጓዝ ስለመጀመራቸውም ገልጸዋል። በህወሓት የተከፈቱ ባሏቸው አዳዲስ ጥቃቶች ምክንያት ወደ 220 ሺህ የሚጠጉ ሰዎች ከአፋርና ከአማራ ክልል ስለመፈናቀላቸውም ነው የተናገሩት። ሚስተር ግሪፊትስ በበኩላቸው ኢትዮጵያ ያወጀችውን የተናጠል ተኩስ አቁም እንዲሁም ለኦቻ የምታደርገውን ድጋፍ ማድነቃቸውን የገለጸው ውጭ ጉዳይ ሚኒስቴር አክለውም በትግራይ ክልል ያለው የድጋፍ አቅርቦት መመናመን እንደሚያሳስባቸውና ተጨማሪ የአቅርቦት መስመሮች መኖር እንዳለባቸው አስምረውበታል ብሏል። የዓለም ምግብ ፕሮግራም ኃላፊ ዴቪድ ቢስሌ በትግራይ ክልል የሚገኘው የድርጅቱ የምግብ አቅርቦት ዛሬ እንደሚጠናቀቅ መግለጻቸውን ተከትሎ የእርዳታ አቅርቦት መስመሮች እንዲከፈቱ የተለያዩ አካላት ጫና በማሳደር ላይ ይገኛሉ። ከሚስተር ግሪፊትስ አስቀድመው በኢትዮጵያ ጉብኝት ያደረጉት የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጻፊ ሮዝመሪ ዲ ካርሎም በዚሁ ጉዳይ ከኢትዮጵያ ባለስልጣናት ጋር የተወያዩ ሲሆን የዩኤስኤአይዲ ኃላፊ ሳማንታ ፓወርም በዋናነት በዚሁ ጉዳይ ላይ ለመወያየት በሚቀጥሉት ቀናት አዲስ አበባ እንደሚገቡ ይጠበቃል። ህጻናትን ለጦርነት መልምሏል እንዲሁም የእርዳታ መስመሮችን ዘግቷል በሚል በፌዴራል መንግስት የሚቀርብበትን ውንጀላ የሚያጣጥለው ህወሓት በድርድር ላይ የተመሰረተ የተኩስ አቁም ስምምነት ላይ ለመድረስ በቅድመ ሁኔታነት ካስቀመጣቸው ነጥቦች አንዱ የሰብአዊ ድጋፍ አቅርቦት መስመሮች ይከፈቱ የሚል ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ትግራይ ክልል ውስጥ በሚገኙ መጠለያ ጣቢያዎች ውስጥ ያሉ ኤርትራውያን ስደተኞች ላይ ጥቃት እየተፈጸመ መሆኑን በመግለጽ መፍትሄ እንዲሰጣቸው የሚጠይቅ ሰልፍ ያካሄዱት በአዲስ አበባ የሚገኙ የኤርትራ ስደተኞች ከተባበሩት መንግስታት ድርጅት ምላሽ እየጠበቁ መሆኑን ገለጹ። ስደተኞቹ ትላንት ባደረጉት ሰልፍ ትግራይ ክልል በሚገኙ መጠለያ ጣቢያዎች የሚገኙ ኤርትራውያን ስደተኞች ጥቃት እየደረሰባቸው ስለሆነም ወደ ሌላ ቦታ ይዛወሩ ሲሉ ጠይቀዋል። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ አስተዳደር ኤጀንሲ በበኩሉ ለስደተኞች የደህንነት ከለላ እየሰጠን ነው ሲል ገልጿል። ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ማብራሪያ ለማግኘት ያደረገችው ሙከራ እንዳልተሳካ ገልጻ ፀሐይ ዳምጠው ተከታዩን ዘገባ ታስደምጠናለች።
በአዲስ አበባ ከተማ በሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ጽህፈት ቤት ፊት ለፊት ነው ኤርትራውያን ትናንት ሰላማዊ ሰልፍ ያካሄዱት። አቶ ሄርሞን ነጋሽ ከነዚህ ኤርትራውያን አንዱ ሲሆኑ በትግራይ ክልል በሚገኘው የጻጽ የስደተኞች ካምፕ ውስጥ ሲኖሩ እንደነበር ገልጸው ከሰባት ወር በፊት በካምፑ ላይ ጥቃት በመድረሱ ወደ አዲስ አበባ እንደመጡ አስረድተዋል። አሁንም በክልሉ ሌሎች ካምፖች የሚገኙ ወገኖቻችን የጥቃቱ ሰለባ የሆኑ ነው በማለትም የሰልፉን አላማ ገልጸዋል።
እዛ ትግራይ ካምፕ ያሉ በማይ አይኔና በአዳሃሪሽ እዛ የተገደሉ የሞቱ ስላሉ ምንም አይነት የሕክምናና የምግብ አቅራቦት ስለሌላቸው እነሱ ወደ ዋስትና ያለበት ቦታ እንዲወጡ ነው የሰልፉ አላማው መጀመሪያ። ሁለተኛ አላማ ደግሞ እዚህ ተፈናቅለን የመጣን ከህንጻትና ከሽመልባ አዲስ አበባ ከገባን ሰባት ወር ሆነዋል። እዚህ ከመጣን አራ ዩኒቲ ሳር ደግሞ ምንም አይነት አገልግሎት አልሰጠንም። የሕክምና ይሁን የመታወቂያም ምንም አይነት ነገር አልሰጠንም። ሶስተኛ ዓላማ ደግሞ እዚህ አዲስ አበባ በአራና በኢንቻር የሚደረግ ለኤርትራው ስደተኛ የሚፈቀደው አገልግሎት በአግባቡ እንዲሄድ ነው የነበረው።
አቶ ተስፋውም ካሳም ሌላው በሰልፉ የተሳተፉት ኤርትራዊ ስደተኛ ናቸው። በሰልፉ ላይ ላነሷቸው ጥያቄዎች ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የተሰጣቸውን መልስ እንዲያብራርቷል።
ትላንትና የተሰጠን መልስ አሁን የሶስት ወር አገዝና የመታወቂያ የሶስት ወር ጊዜያዊ ይሰጣቸዋል። የሪሰትመንት ጉዳይ ሌላ ነገሮች ደግሞ እኛ ስለማንወስነው በ15 ቀን እናሳውቃቸዋለን መልስ ትብለናል።
በትግራይ ክልል ተጠልለው በአራት ካምፖች ይኖሩ ከነበሩ የኤርትራ ስደተኞች ከ5000 በላይ የሚሆኑት በአዲስ አበባ ከተማ እንደሚገኙ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ኤጀንሲ ገልጿል። አቶ በአካል ንጉሴ የኤጀንሲው ቃል አቀባይ ናቸው።
ስደተኞቹ የወጡት በህጻጽና ሽመልባ የስደተኛ መጠለያ ጣቢያዎች ከሰባት ወር ከስምንት ወር በፊት ውሃ ጥቃት መክፈቱን ተከትሎ የስደተኛ መጠለያ ጣቢያዎቹ ስለተዘጉ ነው የወጡት ስደተኞች። የተወሰኑት ወደ ማይኒና አዲሃሩሽ ስደተኛ መጠለያ ጣቢያዎች ወደ 9000 የሚሆኑ ስደተኞች ገብተዋል። ከ5000 በላይ ደግሞ አዲስ አበባ ውስጥ ተመዝግበዋል። እውነታው ምንድነው? ስደተኞች ከተማ በሚገቡበት ጊዜ የኢትዮጵያ መንግስት የደህንነት ጥበቃ ያደርጋል። ሆኖም ግን የተለያዩ አገልግሎቶችን የሚሰጡት ዓለም አቀፍ ተቋማት ናቸው። ለምሳሌ ምግብ በስደተኛ ጣቢያ ውስጥ ምግብ የማቅረብ ድርሻ የWFP እና የሌሎች አጋር አካላት ነው። መጠለያ የሚሰሩ አሉ፣ ኃይል ያቀርቡ አሉ። ለመሰረታዊ ፍላጎቶቻቸው ማሟያን የሆኑ ሌሎችንም ግባቶች የሚያሟሉ አጋር ድርጅቶች አሉ፣ ዓለም አቀፍና አገር በቀል። እንደ አራ የከተማ ስደተኝነት እውቅና ቢሰጣቸው እንኳን እነዚህ ገና አመልካች ናቸው፣ ቢሰጣቸው እንኳን የተለያዩ ድጋፎችን የምናደርገው እኛ አይደለንም፣ ዓለም አቀፍ ተቋማት ናቸው።
አቶ በአካል አክለውም ኤጀንሲው ዋና ስራው ለስደተኞች የደህንነት ከለላ መስጠት ነው በማለት በአዲስ አበባም ሆነ በትግራይ ክልል ያሉ የኤርትራ ስደተኞችን በተመለከተ እየተሰራ ያለውን ስራ አስረድቷል።
የኢትዮጵያ መንግስት የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ችግሩ የደረሰባቸው አካባቢዎችና አሁንም በማያኒና አዲሃሩሽ ጥቃት እየደረሰባቸው ያሉ ስደተኞችን ደህንነታቸው ሊጠበቅ ወደሚችል አካባቢ ለማዛወር አስፈላጊውን ቅድመ ዝግጅት አድርገናል። በእኛ በኩል ለምሳሌ ዳባት ላይ 91 ሄክታር መሬት ተቀብለን የተለያዩ ዓለም አቀፍ ተቋማት መጥተው መጠለያ ጣቢያዎችን እንዲሰሩ ሁኔታዎችን እያመቻቸን ነው። በጊዜያዊነት ለሚመጡ ስደተኞች ጊዜያዊ መጠለያ አዘጋጅተናል። ትምህርት ቤቶችን እና የተለያዩ ተቋማትን ከአማራ ክልል መንግስትና ከአካባቢ መስተዳድር አካላት ተነጋግረን ያን አድርገናል። ለመጡ ወደ 100 የሚደርሱ ስደተኞች አስፈላጊ የምግብ አቅርቦት አለ። እዛ ቦታ ላይ እንደ መንግስት በእኛ በኩል ኃላፊነታችንን ተወስተናል ብለን ነው የምናምነው። አዲስ አበባ ላይ ያሉት እንግዲህ የተለየ ጥቃት እንዳይደርስባቸው በየአካባቢው ሪፖርት ያደረጉትን ነው የተመዘገቡትን በያሉበት አካባቢ በሚኖሩበት አካባቢ ጥቃት እንዳይደርስባቸው አስፈላጊው ከለላ ይሰጣል። ችግሮችን ሲያጋጥሙ መፍትሄ እንሰጣለን። የእኛ ተቋም በቀጥታ የሚመለከታቸው ክፍሎች አሉ፣ ይህን የሚከታተሉ ያንን ሄዶ በማንኛውም ጊዜ ችግራቸው እንዲፈታ ያደርጋል። የሚመለከታቸው ዓለም አቀፍ ተቋማትም ድጋፍ እንዲያደርጉ በተለያየ ጊዜ መግለጫዎች አውጥተናል፣ ጥሪ አቅርበናል። በእኛ በኩል በድጋፍ ላይ የተመሰረተ የከተማ ስደተኝነት ለመስጠት ፈቃደኝነቱን አሳይተናል። ነገር ግን የሚጠበቀው ድጋፍ እስካሁን ድረስ ወደፊት አልመጣም።
በዚህ ጉዳይ ላይ በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ኃላፊዎችን ማብራሪያ ለመጠየቅ ያደረግነው ጥረት ለዛሬ አልተሳካም። ራሱን የትግራይ ክልል መንግስት ብሎ የሚጠራው በህወሓት የሚመራው አካል ባወጣው መግለጫ በኤርትራውያን ስደተኞች ላይ ጥቃትና መፈናቀል እየደረሰ መሆኑን የሚገልጽ ሪፖርቶች በእጅጉ እንዳሳሰቡት አመልክተዋል። በተባበሩት መንግስታት የሚመራ ዓለም አቀፍ ምርመራ እንዲካሄድ እንጠይቃለን በማለትም አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባችን እንወስዳችኋለን። ከወልዲያ ከተማ በጸጥታ ስጋት ወጥተው የነበሩ የህብረተሰብ ክፍሎች ወደ ቀያቸው እየተመለሱ መሆኑን የከተማዋ ከንቲባ አስታወቁ። ከአሜሪካ ድምጽ ራዲዮ ጋር ቆይታ ከነበራቸው ከንቲባ የስጋቱ ምንጭ በማህበራዊ የትስስር ገጾች የሚተላለፉ የሐሰት መልእክቶችና ፕሮፓጋንዳዎች ናቸው ብለዋል። መስፍን አራጌ ከንቲባውን በስልክ አግኝቷቸዋል።
መሐመድ ያሲን ይባላሉ፣ ወልዲያ ከተማ ከንቲባ።
አቶ መሐመድ ያሲን የወልዲያ ከተማ ከንቲባ፣ በቅድሚያ ላመሰግነው ትወዳለሁኝ። ወልዲያ በአሁኑ ሰዓት ያላት የጸጥታ ሁኔታ ምን ይመስላል?
ከተማችን ወልዲያ አሁን ባለው ነባሪያ ሁኔታ እጅግ በጣም ፍጹም ሰላም የሆነ እያንዳንዱ እንቅስቃሴ በተረጋጋ ሁኔታ እየተከናወነ የሚገኝበት ሁሉም አገልግሎት ሰጪ ተቋማት ወደ መደበኛ ስራቸው የተመለሱበትና ከሞላ ጎደል ወደ ቀድሞ ሰላሟ የመጣችና ሁሉም አይነት እንቅስቃሴ ወደ ሂደቱ መጥቶ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው። ምንም አይነት ስጋት ሊሆን የሚችል አንዳችም ነገር አለመኖሩ ነው አሁን እየተንቀሳቀስን እያየን ያለ ነው።
የተወሰኑ የከተማ ነዋሪዎች ከቀናት በፊት ወደ አጎራባች ከተሞች ሸሽተው መሄዳቸው የተነገረ ሲሆን ይህ ደግሞ የሐሰት ፕሮፓጋንዳ ያስከተለው ተጽዕኖ እንደሆነ ነው ከንቲባው በተለይ ለአሜሪካ ድምጽ ሬዲዮ ያስረዱት።
ትህነግ እየተሸነፈ ያለ እየከሰመ እየመጣ ያለ ድርጅት ቢሆንም ነገር ግን ጉልበቱ አድርጎ እየተንቀሳቀሰበት ያለው የሐሰት ወሬዎችን እና አሉባልታዎችን በተለያዩ ከተሞች በማስፋት ሰራዊቱ ደጀን እንዲያጣ አካባቢው ተረጋግቶ እንዳይቀጥልና ውስጥ ላይ ተርጎ በሚገቡ አካላት በመበጥበጥ ከተማዋን የተቆጣጠረ ለማስመሰል የሚነዛው ወሬ በጣም ተስፋፍቶ እየቀጠለ ነው ያለው። በዚህ እንደ ከተማችንም የትህነግ አሸባሪ ቡድን ወደ ከተማችን እየመጣ እንደሆነ ያልተጨበጠ ያልሆነ ያልተደረገ ግን ይህንን አስመልክቶ ወሬዎች በመስፋፋታቸው ምክንያት የህብረተሰብ ክፍላችን ወደ ቅርብ ወደሚገኙ ከተሞች ለመንቀሳቀስ ጥረት አድርጎ ነበር። ነገር ግን ይሄ ተራ ወሬ በከተማችን እንደተባለው አይነት ያልተፈጸመ መሆኑን ከሌሊቱ ጭምር ቀንም በመታገዝ ህብረተሰባችንን የማስገንዘብ የማሳወቅ ወጣቱ ይህን ተገንዝቦ በየአካባቢውና በየመንደሩ እየገባ ማህበረሰቡ በበሬ ወለደ አሉባልታ ከቀዬው ከነበረበት ቦታ እንዳይፈናቀል የማስገንዘብ ስራ በመስራታችን በርከት የሚለውን ማህበረሰብ ባለበት እንዲቆም የማድረግ ስራ ተሰርቷል።
በተከታታይ ተሰራ ባሉት የግንዛቤ ስራና የቤት ለቤት ቅስቀሳ ከተማውን ለቀው ሊወጡ የነበሩ ተረጋግተው እንዲቆዩ፣ በስጋት የሚወጡት በርካቶቹ ተመልሰው እንዲገቡ መደረጉን አስታውቀዋል። በአካባቢው ባለው የጸጥታ ስጋትም ከአጎራባች ወረዳዎች ተፈናቅለው ለመጡ ሰዎች ድጋፍ እየተደረገ መሆኑን ከንቲባው ገልጸዋል።
የተወሰኑ የህብረተሰብ ክፍሎች ከአላማጣም ከራያም ወደ ከተማችን ከቀያቸው ተፈናቅለው የመጡ የህብረተሰብ ክፍሎች ነበሩ። እነዚህን ወንድምና እህቶቻችንን በአምስት የተመረጡ ጊዜያዊ መጠለያ ቦታዎች ላይ እንዲሰፉ በማድረግ የከተማው ማህበረሰብ ከትንሽ ከትልቅ ከእናት ከአባት ያላቸውን ነገር እያዋጡ ቁርስ፣ ምሳ፣ እራት እየመገቡ ይገኛሉ። ተመሳሳይ አይነት ስም መሰባሰብ ሲኖር የጤና እክል እንዳይገጥማቸውም በከተማ አስተዳደር ደረጃ የጤና ኮሚቴ ለማዋቀር አስፈላጊውን የሆነ የጤና ምርመራና እንክብካቤ እየተደረገላቸው ይገኛሉ።
በተለይም ማህበረሰቡ አብሮነቱን ያስመሰከረበት፣ ወጣቱ ታሪካዊ ኃላፊነቱን የተወጣበት የሰብአዊ ድጋፍ ተደርጓል ብለዋል።
የከተማችን ማህበረሰብ በተለይ ወጣቱ ከፍተኛ ሚናውን እየተወጣ ከከተማውና ከቀበሌው አመራር ጋር እየተቀናጀ የእነዚህ ወንድምና እህቶቹን ማዕድ የማጋራት ስራ እየተሰራ ነው ያለው። ይህም ብቻም ሳይሆን ድንገት ከቀያቸው ተሰዱ የመጡ እንደመሆናቸው መጠን ለእነዚህ የሚሆን ለህጻናት፣ ለአዋቂዎች፣ ለእናቶች አልባሳት ይዞ በመምጣት አስፈላጊውን ድጋፍና እንክብካቤ እየተደረገ ነው ያለው። ከዚህም መካከል ኦልሞስት አንዳንዶቹም በቅርብ ርቀት የሚገኙት ወደ ቦታቸው ወደ ቀያቸው የራስ የሚመልሱበትን አግባብ በማመቻቸት እየሄዱ ይገኛሉ። አሁን እንደ ከተማችን በቁጥራቸው ውስን የሆኑ ወንድምና እህቶቻችንን በተለመደው አግባብ ባለፉት ቀናት እንዳደረግነው ሁሉ ዛሬም ተመሳሳይ አይነት ድጋፍና እንክብካቤ እየተደረገላቸው ይገኛል።
ምናልባት በመገመት ይቻል የሆነ እንደው ተፈናቅለው የመጡትን
በቁጥር ለማስቀመጥ ቁጥርን አለዝናቸው ይህን ያህል ለማለት ያስቸግረኛል።
አቶ መሐመድ የወልዲያ ከተማ ከንቲባ፣ በድጋሚ ከወልዲያ በስልክ መስመሬ ተገኝተው ለሰጡኝ ማብራሪያ ላመሰግነው ተወዳለሁ።
እኔም እጅግ አድርጌ አመሰግናለሁ።
ይህ በእንዲህ እንዳለ መንግስት የህልውና ዘመቻ ሲል የጀመረውን እንቅስቃሴ የደገፈ ትዕይንተ ህዝብ በኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ ዛሬ ተካሂዷል። ሰልፈኞቹ ኢትዮጵያ በሉዓላዊነቷ ተደራድራ አታውቅም፣ የውጭ ኃይሎችን ጣልቃ ገብነት እናወግዛለን፣ ፍላጎታችንን በምርጫችን ግልጽ አድርገናል፣ የትግራይ ህዝብ ወንድማችን ነው የሚሉና ሌሎች መፈክሮችን ይዘው ወጥተዋል። የከተማዋ ከንቲባ ኡመር አስዋብ ኢትዮጵያን ለማፍረስ እየሰሩ ስለሆነ አገራዊ ጥሪውን ተቀላቀሉ ሲሉ ጥሪ አስተላልፈዋል። የዞን ዋና አስተዳዳሪ አህመድ ሐሰንም የአገር ውስጥ ባንዳ ሲሉ የጠሯቸውን የውጭ ኃይሎች በመጠቀም ኢትዮጵያን እንደ ሶሪያ፣ አፍጋኒስታንና ሊቢያ ለማተራመስ እየሰሩ መሆናቸውን አመልክተው ህዝቡ እውነተኛውን ድጋፍ በማድረግ አገር የመታደግ ኃላፊነቱን እንዲወጣ ጠይቀዋል። የሃይማኖት አባቶችና አባገዳዎች በስፍራው ለተገኘው ታዳሚ መልእክት ማስተላለፋቸውንና ወደ ግንባር ለመዝመት የተዘጋጀውን ኃይል መርቀው መሸኘታቸውን ከኦሮሞ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት የደረሰን መረጃ ያመለክታል። የህወሓት ቃል አቀባይ ጌታቸው ረዳ አስነበቡት በተባለው መልእክት ተኩስ ለማቆም ቅድመ ሁኔታዎችን ማሻሻላቸውን ገልጸው የሽግግር መንግስት እንዲቋቋም፣ ሁሉንም የፖለቲካ ተዋናዮች ያካተተ የፖለቲካ ሂደት እንዲጀምር፣ የአማራና የኤርትራ ወታደሮች ከትግራይ ክልል እንዲወጡና ድንበር ወደ ነበረበት እንዲመለስ፣ የ2013ና የ2014 በጀት እንዲለቀቅ፣ የሰብአዊ እርዳታ መግቢያዎች ሁሉም ተከፍተው በሁሉም አይነት ትራንስፖርት እርዳታ እንዲገባ የሚሉና ሌሎች ተሻሻሉ የተባሉ ቅድመ ሁኔታዎችን አቅርበዋል። በወሎ ዩኒቨርሲቲ የህግ ትምህርት መምህር ደጀኔ ማነ ግን የቀረቡት ቅድመ ሁኔታዎች አለመግባባትን ሊፈታ በሚችል የፖለቲካ ድርድር ውስጥ ሊቀርቡ የሚገባቸው የመደራደሪያ ነጥቦች እንጂ በተኩስ ውስጥ ያሉ አካላት ተኩሱ ለማቆምና ላለማቆም የሚያቀርቧቸው አይደለም ይላሉ።
ተኩስ የምናቆመው እነዚህ ነገሮች ከተሳኩልን ነው በሚል የተነሱት ነጥቦች የሽግግር መንግስትን ጨምሮ ሁሉም የሰብአዊ መብት ኮሪደሮች ክፍት ይደረጉ፣ በጀት ይለቀቁ የሚባሉት ጥያቄዎች ሁለቱ አካላት ወደ ጦርነት የገቡበትን መሰረታዊ ጉዳይ ሊፈታ የሚችል የፖለቲካ የድርድር ጠረጴዛ ላይ ሊቀመጡ የሚችሉ የመደራደሪያ ነጥቦች እንጂ ተኩስ ለማቆም እንደ ምክንያት ወይም ደግሞ ሊሳኩ ወይም ሊሟሉ ይገባሉ ተብለው ሊጠቀሱ የሚችሉ አይደሉም። ተኩስ ማቆም ማለት በጦርነት ውስጥ ያሉ አካላቶች ተኩሱ እያደረሰው ካለው ምናልባትም የንጹሐንን ጉዳት ለመቀነስ ሊሆን ይችላል፣ ከዛ ማለፍ ብሎ ራሱ የታጠቁ ቡድኖች እየደረሰባቸው ካለው ጉዳት አንጻር ያንን ጉዳት ለተወሰነ ጊዜ እንዳይቀጥል ማድረግ ሊሆን ይችላል። ፖለቲካዊ ውጤት ሊያስገኙ የሚችሉ የመደራ መደራደሪያ ነጥቦችን ጠረጴዛ ላይ አስቀምጦ ለመወያየት በር ይከፍት ይሆን ካልሆነ በስተቀር እነዚህ አሁን የተነሱት ይሄ ጥቅል የሆነ ፖለቲካዊ መፍትሄ የሚፈለግበትን የጦርነቱ መነሻ ምክንያት ናቸው ተብሎ የሚታሰቡ ፖለቲካዊ ጉዳዮችን ለመፍታት አይደለም ተኩስ የሚቆመው። ተኩስ ማቆም የሰላም ስምምነት ማለት አይደለም። እነዚህ እንግዲህ ቃል አቀባይ ዮሐንስ የተባሉት መደራደሪያ ነጥቦች የፖለቲካዊ ድርድር ፖለቲካዊ ድርድሩ ደግሞ ወደ ሰላም ስምምነት ሊያመራ የሚችል ወይም የሚያስችል ድርድር ሊደረግ በታሰበ ጊዜ የሚነሱ ጥያቄዎች እንጂ ተኩስ ለማቆምና ለማቆም የሚደረጉ አይደሉም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ወደ ተከታዩ ዘገባ እንውሰዳችሁ። ባልደራስ ለእውነተኛ ዴሞክራሲ ፓርቲ የ6ኛውን አጠቃላይ ሀገራዊ ምርጫ ውጤት እንደማይቀበል ገለጸ። በአዲስ አበባ ከተማ የተወዳደረው ባልደራስ ዛሬ በሰጠው መግለጫ ከቅድመ ምርጫ እስከ ድረ ምርጫው ድረስ ያለውን የምርጫውን ተአማኒነትና ፍትሐዊነት የሚያጎድሉ በርካታ ተግባራት መፈጸማቸውን በጥናት ማረጋገጡን ገልጿል። ባልደራስ ቅሬታዎቹን ለምርጫ ቦርድ ቢያቀርብም ምላሽ ባለማግኘቱ በአዲስ አበባ የሚገኙ 23 የምርጫ ክልሎች በ21ዱ ላይ ምርጫው እንዲደገም በፍርድ ቤት ክስ መመስረቱን ገልጿል። ባልደራስ ካቀረባቸው ቅሬታዎች ጋር በተያያዘ የምርጫ ቦርድ የስራ ኃላፊዎችን ለማግኘት ያደረገው ጥረት እንዳልተሳካና ምርጫ ቦርድ የምርጫውን ውጤት ይፋ ባደረገበት ዕለት ከቦርዱ ሰብሳቢዎች ባደረጉት ንግግር ቦርዱ ተአማኒ ምርጫ ማድረጉን መግለጻቸውን ጠቅሶ ኬኔዲ አባተ ተጨማሪውን ዘገባ አድርሶናል።
ስድስተኛውን ጠቅላላ ምርጫ በተመለከተ ባደረጋቸው የቅድመ ምርጫ የምርጫ ቀንና የድረ ምርጫ ጥናቶች መሰረት ምርጫው ዓለም አቀፍ መስፈርቶችን ያላሟላ መሆኑን ባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ በሰጠው መግለጫ አስታውቋል። ፓርቲው በተወዳደረበት በአዲስ አበባ ከተማ ባደረገው ጥናት አብዛኛው የምርጫ አስፈጻሚዎች የብልጽግና ፓርቲ ደጋፊዎች መሆናቸውን፣ የድምጽ አሰጣጥ ስነ ስርዓቱ ምስጢራዊነቱ አለመጠበቁን፣ በድምጽ ቆጠራ ወቅት የማጭበርበር ተግባራት መኖራቸውን፣ እንዲሁም ከቅድመ ምርጫው ጀምሮ ሌሎች የምርጫውን ተአማኒነትና ፍትሐዊነት የሚያጎድሉ በርካታ ተግባራት መፈጸማቸውን ስለማረጋገጡ አስታውቋል። ባልደራስ ቅሬታዎቹን ለምርጫ ቦርድ ቢያቀርብም ምላሽ እንዳላገኘ የፓርቲው ህዝብ ግንኙነት ኃላፊ በቃሉ አጥናፉ ገልጸዋል።
ባልደራስ ለእውነተኛ ዲሞክራሲ ፓርቲ ከድህረ ምርጫ በኋላ በርካታ የሰነድ ማስረጃዎችና የሰው ምስክሮችን ለኢትዮጵያ ብሔራዊ ምርጫ ቦርድ አቅርቧል። ለምሳሌ በ21 የምርጫ ክልሎች 89 የሰው ምስክሮችን አቅርቧል። ከ50 ገጽ በላይ የሆኑ መረጃዎችን አቅርቧል። ቅሬታውን ግን ምርጫ ቦርድ ሊቀበለው ፈቃደኛ አይደለም። አጠቃላይ የምርጫውን ሂደትና ውጤት ሊቀይር የሚችል አይደለም የሚል የተዛባስ ምላሽ ነው የተሰጠው።
ምርጫ ቦርድ ከዚህ ቀደም በሰጣቸው መግለጫዎች ከፖለቲካ ፓርቲዎች በርካታ ቅሬታዎች መቅረባቸውንና በውጤቱ ላይ ለውጥ ሊያመጡ የሚችሉትን በጥልቀት መርምሮ ምላሽ እንደሚሰጥ፣ የውጤት ለውጥ በማያመጡት ላይ ግን ብዙም ትኩረት እንደማያደርግ መግለጹ ይታወሳል። ባልደራስ የተወዳደረበት አዲስ አበባ ከምርጫው ጋር በተያያዘ ጉልህ ችግሮች እንዳልተስተዋሉበትም ነው ቦርዱ ያስታወቀው። ባልደራስ ካቀረባቸው ቅሬታዎች ጋር በተያያዘ የምርጫ ቦርድ የስራ ኃላፊዎችን ለማግኘት ቪኦኤ ያደረገው ጥረት ባይሳካም ምርጫ ቦርድ የምርጫውን ውጤት ይፋ ባደረገበት ዕለት የቦርዱ ሰብሳቢ ብርቱካን ሚደቅሳ ባደረጉት ንግግር ቦርዱ ተአማኒ ምርጫ ማድረጉን ገልጸዋል።
እኔ የፖለቲካ ፓርቲ ኢንዱስትሪ አዲስ ሰው አይደለሁኝም። ስራ ስንጀምር የነገርኳቸው ጓደኞቼም ፓርቲዎች አያመሰግኑንም፣ እንድታውቁት ምንም ብናረግ ልክናችሁ አይሉንም። ሁልጊዜም ለከሌ ያደላችሁ ይሉናል። አመኔታን እንዳጠብቁ አዎ በቃ እኛው ለኛው ነው ያለ ነው ብለን የጀመርነው። ግን በሂደታችን በሙሉ የምንችለውን ሁሉ ማድረግ ያለብንን ሁሉ አድርገናል እና እኔ ማመን አልቻልኩኝም። የፖለቲካ ፓርቲዎች ቦርዱማ ገለልተኛ ነው፣ እሱማ ተአማኒ ነው ሲሉ መስማት። ስለዚህ ዛሬ እኔ ቦርዳችንን ወክዬ እዚህ ደርሰናል፣ ተአማኒ የሆነ ምርጫ ለሀገራችን ዜጎች ሰጥተናል እላለሁ። ሙሉ ፍትሃዊ ለመሆን ግን ብዙ ይቀራል። ያን እንቀበላለን። ግማሹም ከኛም ውጪ ነው። ለመታመኑ ከኛ የሚጠበቀውን በሙሉ አድርገናል።
ይሁን እንጂ ምርጫው ፍትሃዊ እንዳልነበረ በመግለጽ ባልደራስ ውጤቱን እንደማይቀበል የፓርቲው የፖለቲካ ዘርፍ ኃላፊ ጌታነህ ባልቻ በዛሬው መግለጫ ላይ ተናግረዋል።
አጠቃላይ የኛ የምንለው ምንድን ነው? ይሄ ምርጫ ከቅድመ ምርጫ ጀምሮ ሃይጃክ ተደርጓል። ባለፈውም በቅድመ ምርጫው ጊዜ ባነሳናቸው አመክንዮች፣ አሁንም ደግሞ ምርጫው ዕለት ላይ ያየናቸውን አካቶ መጀመሪያ ዴሞክራሲያዊና ፍትሃዊ ምርጫ እንዳይከናወን ተደርጎ ምርጫ ቦርድን በአጋዥነት በዋናነት ደግሞ ብልጽግና ሃይጃክ አድርጎታል። ስለዚህ ይህንን ምርጫ በፍጹም አንቀበልም የሚል ኮንክሉዥን ነው ያለ። ሙሉ ለሙሉ ይህን ውጤት አንቀበለውም ነው።
ምርጫ ቦርድ ለባልደራስ ቅሬታዎች ምላሽ ባለመስጠቱ በአዲስ አበባ ከሚገኙ 23 የምርጫ ክልሎች በ21ዱ ላይ ምርጫው እንዲደገም ፓርቲው ለፍርድ ቤት አቤቱታ ማቅረቡንም የተናገሩት አቶ ጌታነ በቀጣይነትም ፓርቲው ሰላማዊ ትግሉን እንደሚቀጥል ነው ያብራሩት።
ካልተቀበልነው ደግሞ ሁለት ነገሮች ይያረግ ነው። አንደኛው ቅሬታ መጀመሪያ አቅርበን ነበር፣ ያንን ምርጫ ቦርድ አልተቀበላቸውም። ሶ ከዛ ቀጥሎ ያለው ፍርድ ቤት መሄድ ነው። ፍርድ ቤት ሄደን ዛሬ ምርጫ ቦርድ ምላሽ ይሰጣል። በሁሉም ላይ ከ23ቱ 21ዱ ላይ ክስ አቅርበናል። ሶ በሱ ክስ ምላሹን እንጠብቃለን ማለት ነው። እንደ አጠቃላይ ለህዝባችን የምንነግረው ምንድን ነው? በሰላማዊ መንገድ ብቻ ችግሮች እንዲፈቱ እንፈልጋለን። ከዚህ በኋላ በምንም ሁኔታ ከምርጫ ውጭ የዚህ ሀገር የፓወር ትራንዚሽን መኖር የለበትም ሙሉ እምነት ነው የባልደራስ።
ለፌዴራልና ለክልል ምክር ቤቶች በአዲስ አበባ የተወዳደረው ባልደራስ ለእውነተኛ ዴሞክራሲ ፓርቲ በምርጫው ምንም ወንበር ማግኘት አልቻለም። ቦርዱ ለቅሬታዎቼ ምላሽ ሊሰጠኝ አልቻለም በማለት በክስ ሂደት ላይ ከሚገኘው ከባልደራስ በተጨማሪ ኢዜማም በ28 የምርጫ ክልሎች ምርጫው እንዲደገም በሚል ፍርድ ቤት አቤቱታ ያቀረበ ሲሆን የሚመለከተው የፍርድ ቤት አካልም ምርጫ ቦርድ ሐምሌ 30 ቀን 2013 ዓ.ም የጽሑፍ ምላሽ እንዲያቀርብ ማዘዙን ኢዜማ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ እናሻግራችሁ። ዘንድሮ እየጣለ ባለው ከመጠን ያለፈ ዝናብ የተነሳ በጎርፍና መሬት መንሸራተት ቁጥራቸው 2 ሚሊዮን የሚደርሱ ዜጎች ተጎጂ ሊሆኑ እንደሚችሉ ተነገረ። የጎርፍና የመሬት መንሸራተት ስጋት ያለባቸው ክልሎችና የከተማ አስተዳደሮች የዝግጁነት አቅማቸውን የማጠናከር ስራ እንዲሰሩ እየተደረገ መሆኑም ገልጿል። ለዝግጁነቱም 4 ቢሊዮን ብር እንደሚያስፈልግ የፌዴራል አደጋ ስራ አመራር ኮሚሽን አስታውቋል። አዲስ ቸኮል ተጨማሪ አለው።
ዘንድሮ እየጣለ ያለው ከመጠን ያለፈ ዝናብ ሁሉንም የሀገሪቱ ክልሎችና 2 የከተማ አስተዳደሮች ለጎርፍና መሬት መንሸራተት አደጋ እንደሚያጋልጣቸው የፌዴራል አደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ በተለይ ለአሜሪካ ድምጽ እንዳስታወቁት ለጎርፍና መሬት መንሸራተት አደጋ ተጋላጭ የሚሆኑ ዜጎች ቁጥር 2 ሚሊዮን ይሆናል ብለዋል።
ከብሔራዊ ሜትሮሎጂና ከተፋሰስ ልማት ባለስልጣን የምናገኘውን መረጃ መሰረት አድርገን እንደ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የክልል ማስጠንቀቂያ ስራ እንሰራለን። የአደጋ ጊዜ ምላሽ እንሰጣለን። ከአደጋ በኋላ ደግሞ የመልሶ ማቋቋም ስራዎችን እንሰራለን። እንደ ሀገር ካየኸው የብሔራዊ ሜትሮሎጂ ኤጀንሲ አሁን የአሁን ትንበያ የሚያሳየው በሀገሪቱ በአብዛኛው ክፍል የሚዘንበው ዝናብ ከመደበኛ በላይ ይሆናል እና በዚህም ምክንያት የመሬት መንሸራተት እና የጎርፍ ክስተት ሊያስከትል የሚችል ነገር እንዳለ ይታወቃል። ከዚህ በመነሳት እንግዲህ 2 ሚሊዮን ሰዎች ለጎርፍ ተጋላጭ ይሆናሉ ተብሎ ይታሰባል።
በዘንድሮ ክረምት ከመጠን ያለፈ ዝናብ እንደሚኖር ከታወቀ በኋላ ለክልሎችና ሌሎች የሚመለከታቸው አካላት አስቀድሞ ዝግጅት እንዲያደርጉ የማሳወቅ ስራዎች ሲሰሩ እንደነበርም አቶ ደበበ አክለው ገልጸዋል።
56 ዞኖች እና በ244 ወረዳዎች እና 2 የከተማ መስተዳድሮች የጎርፍ ተጋላጭ እንደሚሆኑ ተለይቷል። ይህን ከተለየ ዞን ቀጣዩ ምንድን ነው? ሁለት ነገር ነው የሚታሰበው። አንደኛ መረጃውን ማግኘት ነው። ከመረጃ በኋላ ደግሞ መረጃውን መሰረት አድርገህ የዝግጁነት አቅምህን ማጠናከር የሚጠይቅ ነገር አለ። እንደ ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የመጀመሪያው ስራችን የቅድመ መከላከል ስራ ነው። የቅድመ መከላከሉ ስራ ከመረጃ ጋር የተያያዘ ነው። ከዚህ በመነሳት የቅድመ ማስጠንቀቂያ አለርቱን አዘጋጅተህ ወደ ክልሎች መላክ አንደኛው ስራችን ነው። ከዚህ አንጻር 3 ጊዜ ለሚመለከታቸው ሚኒስትሮች፣ ለክልሎች፣ ለሌሎች አስፈላጊ የሆኑ ቦታዎች ላይ የቅድመ ማስጠንቀቂያ መረጃዎችን ከብሔራዊ ሜትሮሎጂ እንዲሁም ከተፋሰሶች ልማት የወሰድነው ሰጥተናል፣ ልከናል። ሌላው እንግዲህ በኮቪድ የዘመኑን ኮቪድ በመሆኑ 3 ጊዜ በቨርቹዋል ሚቲንግ ከክልሎች ጋራ ተነጋግረናል።
የጎርፍ አደጋው ተጋላጮች ሁሉም ክልሎችና ሁለቱ የከተማ አስተዳደሮች ሲሆኑ የመሬት መሸራተት አደጋ ተጋላጭ የሆኑ ክልሎች ደግሞ አማራ፣ ኦሮሚያ፣ ደቡብ፣ ሲዳማና ትግራይ ክልሎች እንደሆኑ አቶ ደበብ አስረድተው በአጠቃላይ በሀገር አቀፍ ደረጃ 56 ዞኖችና 244 ወረዳዎች የጎርፍ ተጋላጭ ይሆናሉ ተብሏል። የአደጋ ተጋላጭነቱን ለመከላከል የመጠባበቂያ እቅድ መዘጋጀቱንና ለእቅዱ ተግባራዊነትም 4 ቢሊዮን ብር ገደማ እንደሚያስፈልግ አቶ ደበበ ተናግረዋል።
ለዚህም 3,957,406,260 ብር ያስፈልጋል። ይሄ ብር በሶስት አካላት ሌሎችም ተጨማሪ ካለም እንትን የሚል ነው ተሳታቢ የሚደረገው። አንደኛው መንግስት ነው፣ ሁለተኛ አጋር አካላት ናቸው። ሌሎች ማህበረሰቡም የሚያደርጋቸው አስተዋጽኦች እንዳሉ በዚህ ውስጥ ሊታወቅ ይገባል።
አደጋውን ከመከላከል አንጻር በአሁኑ ሰዓት አበረታች የሚባሉ ስራዎች እየተሰሩ ናቸው ያሉት አቶ ደበበ፣ ለዚህም ሁሉም ክልሎች ራሳቸውን በጀት ጭምር መድበው የቅድመ መከላከልና የቅድመ ዝግጅት ስራዎችን እየሰሩ መሆናቸውን አመልክተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን ዝግጅታችንን ነው። አሁን ከምሽቱ 3:40 ይላል በኢትዮጵያ ሰዓት አቆጣጠር። ወደ ተከታዩ ዘገባ እንውሰዳችሁ። ኢትዮጵያን ለመበታተን ከተዘጋጁ ኃይሎች ለመታደግ በሁሉም የኢትዮጵያ አካባቢዎች የሚታየው መነቃቃትና የጦርነት ዘመቻ ኢትዮጵያውያን ለሀገራቸው መቆምና አንድነት ያላቸውን ቁርጠኝነት የሚያሳይ ነው ሲሉ በፍላጎታቸው እየዘመቱ መሆናቸውን ለቪኦኤ የገለጹ የሲዳማ ወጣቶች ተናገሩ። በሺዎች የሚቆጠሩ ወጣቶች ወደ ግንባር የሸኙት የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞ የውክልና ያሉትን ጦርነት ለመግታትና ሀገሪቱን ከመፈራረስ እየተመሙ ያሉ ያሏቸውን ወጣቶች የአገሬን ብኩሯን ታስቀጥላለች ብለዋል። ዮናታን ዘብዲዮስ ዝርዝር አለው።
ወጣት ምስጋናው ይየውል በተለያዩ የአገሪቱ አካባቢዎች ከጫፍ እስከ ጫፍ የተንጸባረቀ ያለው እንቅስቃሴ እንድምታው የአገር ፍቅር ማሳያ ነው ይላል። አገሪቱንም ከመበታተን አደጋ የማዳን እርምጃ ነው ብሏል። በአገሪቱ አሁን የሚታየው ሁኔታና የጦርነት ሲንኮሳ በዚህ ወቅት ይፈጠራል ብዬ አስቤ አላውቅ የሚለው ምስጋናው፣ ጦርነት ግን በአንድ ወገን ፍላጎት ብቻ የሚቀርብ አለመሆኑ እኛም ለኢትዮጵያ መቆም ተነስተናል ብሏል።
አገር ስትኖር ነው እኛ የምንኖረው። አሁን ለምሳሌ ሶሪያ አገር ናት፣ ግን ፈርሳ ህዝብ የላትም። ያ ነገር ወደ እኛ እንዳይመጣ፣ ህዝብ ካለቀ ብቻውን መሬት ኢትዮጵያ ማለት አንችልም። መሬቷና ህዝቧ ነው ኢትዮጵያን ኢትዮጵያ የሚያስመስላት። እቺ ነገር ደግሞ እኛ ካላስቀጥልናት ሌላ ለእኛ የሚያስብልን የለም። ምዕራባውያንም ሌላ ትንኮሳ ነው የሚያደርጉብን። በህዳሴ ግድብ ዙሪያም ያለውን ነገር የምታውቅ ነገር ነው። ስለዚህ ይሄ ነገር ስላለ በነቂስ ወጥተን ያለውን ነገር መከላከል ነው ያለብን። ከዛ በኋላ አገር ሰላም ትሆናለች፣ እኛም እንደ አገር እንቀጥላለን። ሰርተን ምንበላው ወጥተን ምንገባው አገር ስኖር።
ኢትዮጵያን ለመበታተን የተዘጋጁ ካሏቸው ኃይሎች ለመታደግ በመላው የአገሪቱ ክፍሎች የሚታየው መነቃቃት በፍላጎቱ የዘመተ መሆኑን ለቪኦኤ የተናገረው ወጣት አባይ አበበ አላማው የአገሩን ሰላም ማረጋገጥ መሆኑን ገልጧል።
ሄዶ ግንባር ላይ ግድ መዋጋት አይደለም፣ እዚህ ያለው አካባቢ ላይ ያለውን ነገር ሰላም ስትፈጥር ሁሉም ነገር የተሻለ ይሆናል ብዬ ነው ማስቡን።
የወጣቶቹ ተወካይ አቶ አክሎ አለሙ አያሌ አባቶቻችን የተዋደቁላትን ኢትዮጵያን የመታደግ ኃላፊነት አለብን ብሏል።
የምትወዳችሁ የምትወዱን የትግራይ ወጣቶች ሆይ ዛሬ ኢትዮጵያ እናንተን ትፈልጋለች፣ ለእናንተም ትዋደቃለች። እናንተን ነጻ ለማውጣት ደፋ ቀና ትላለች። ዛሬ እኛ የሲዳማ ወጣቶች ከኢትዮጵያ ወጣቶች እና ወንድሞቻችን እህቶች ጋር በመሆን ሆ ብለን ተነስተናል።
ይህም ቁጭ የተፈጠረው የነጻነትና የመብት ትግል ነው ብሏል። የመከላከያ ሰራዊትን በመቀላቀል የአገሪቱን ዳር ድንበር ለመጠበቅ ፈቃዳቸውን የገለጡ ከ4000 በላይ የሲዳማ ወጣቶችን ወደ ግንባር የሸኙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ
ላለፉት 27 ዓመታት አገራችንን ሲመራ በተለያየ መልኩ አገራችንን ዘርፏል። መልካም አስተዳደርና የሕግ በላይነትን በመንፈግ ማን አለባይነትን በማረጋገጥ ብሔሮች ብሔረሰቦችን በማከፋፈል እኩልነትን በመንፈግ አለያይተው ለረዥም ጊዜ በዝብዞናል። እንደ ሲዳማ ሕዝብም ቢሆን ራሱን በራሱ የማስተዳደር መብት ነፍጎን ለበርካታ ዓመታት እንድንታገል አስገድዶናል። በዚሁም ትልቅ ዋጋ ስንከፍል ቆይተናል።
በተባበረ የኢትዮጵያ ልጆች ክንድ ይህንን የኢትዮጵያን ጠላት እንጥላለን ስሉም ተናግሯል። የውክልና ያሉት በህወሓት የሚመራውን ጦርነት ለመክታትና አገሪቱን ከመፈራረስ ለመታደግ እየተመሙናቸው ያሏቸውን ወጣቶች ያገረን ክብሯን የምታስጠብቋት እናንተ ናችሁ እንኮራባችኋለን ብሏል። አቶ ደስታ የክልሉ መንግስትና ባለሀብቶች እንዲሁም የመንግስት ሰራተኞች ለመከላከያ ሰራዊት ከ30 ሚሊዮን በላይ የጥሬ ገንዘብና የአይነስ ድጋፍ ማድረጋቸውን ተናግሯል። በሌላ በኩል የህዋት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት ጽሑፍ ድል እየቀናቸው መሆኑን ገልጧል። በተለይም የፌደራል መንግስቱና የአማራ ክልል ባለስልጣናትን አመራር አጣጥሎ ከየክልሉ የጠሯቸው ልዩ ኃይሎችና አርሶ አደሮችን ወደ መጥበት መመለሳችን እንቀጥላለን ብሏል። እኛ ጠባችን ከአማራ ከአፋርና ከሌሎች ጭቆን ህዝቦች እንዲሁም ሚሊሻዎች ጋር አይደለም በማለት አክሏል። አቶ ጌታቸው በዚህ ተከታታይ ትዊታቸው የሀገሪቱን ከፍተኛ ባለስልጣናትን ስም ጠቅሶ ለህዝባችን ስጋት ሆኖ እስከቀጠለው ድረስ እርምጃችን ነፍጥ ባነሱበት ቦታ ሁሉ ይቀጥላል ሲሉ ማስፈራዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። የዕለቱ ተረኛ አዘጋጅ አሉላ ከበደ ነው። አሁን ወደ ተከታዩ ዘገባ እናልፋለን። ትምህርት ይሆናል። ኢትዮጵያን ጨምሮ በአፍሪካ ወደ ትምህርት ቤት የሚገቡ ሴት ሕጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ሴት ተማሪዎች በሚያጋጥሟቸው በርካታ ተግዳሮቶች ምክንያት ትምህርታቸውን ለማቋረጥ ይገደዳሉ። ካንፌድ ወይም ትምህርት ለሴቶች ዘመቻ የተሰኘ መንግስታዊ ያልሆነ ግን በተለይ ድህነት በአፍሪካ ሴቶች ትምህርት ላይ የሚያሳድረውን ጫና ለመቅረፍ ላለፉት 18 ዓመታት ለተማሪዎችና ወላጆች የኢኮኖሚ አቅም በመፍጠር እንዲሁም በሀገሪቱ የሚገኙ ትምህርት ቤቶችን በማገዝ ከ4.8 ሚሊዮን በላይ ሴት ሕጻናት በትምህርት ቤት እንዲቆዩ አድርጓል። ይህንን ተሞክሮ ወደ ኢትዮጵያ ለማምጣት እንዲቻል ስመኝሽ የቆየ ድርጅቱ በተለይ ትምህርታቸውን ጀምረው እንዳያቋርጡ ለማገዝ የሰራቸውን ስራዎች የሚያስቃኝ ዘገባ አሰናድታለች። ቀጥሎ ይቀርባል።
የተባበሩት መንግስታት ድርጅት በቅርቡ ያወጣው መረጃ እንደሚያሳየው በዓለም ዙሪያ 132 ሚሊየን የሚሆኑ ሴት ህጻናት ወደ ትምህርት ቤት አይሄዱም። ከቅርብ ጊዜ ወዲህ ደግሞ በኮቪድ-19 ምክንያት የትምህርት አቅርቦት በመስተጓጎሉ 11 ሚሊየን ሴት ተማሪዎች ወደ ትምህርት ቤት ላይመለሱ ይችላሉ የሚል ስጋት አለ። ከነዚህ ውስጥ አብዛኞቹ እንደ ኢትዮጵያ ባሉ ዝቅተኛ ገቢ ባላቸው ሀገራት የሚገኙ ናቸው። ለዚህ መሰረታዊ ምክንያቱ ድህነት ቢሆንም የጾታ እኩልነት አለመኖር፣ ጾታን መሰረት ያደረገ ጥቃት፣ ያለዕድሜ ጋብቻና በተለይ በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ከዚህ ቀደም ያነጋገርናቸው የትምህርት ባለሙያዎች ነግረውናል። በአማራ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለዕድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖች በበለጠ በቤተሰባቸው የኑሮ አቅም ምክንያት የመጣ የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እየሆነ መጥቷል።
በዋናነት አሁን ዘልቀው ሄደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንደ አንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ ደወሎ አካባቢ እንደ አንድ ትልቅ ፈታኝ ሆኖ እየመጣ ያለ ችግር ነው።
በቤኒሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከ25 ዓመታት በላይ በትምህርት ባለሙያነት ያገለገሉት አቶ ሙሉጌታ እድሜው ገፍቶም እንዲሁ በስራ ላይ በቆዩባቸው ዓመታት በሴቶች ትምህርት ዙሪያ ያስተዋሏቸውን ችግሮች እንዲህ ያስረዳሉ።
በሰራሁበት አካባቢ በተለይ በቤኒሻንጉል ጉምዝ ክልል በአካባቢ ያሉ ወንድ ማደያ ድርጅቶች አሉ። አንደኛ በለውጥ ጋብቻ አለ። በባህል ጉምዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። በዚህ ምክንያት ከፍተኛ ተማሪዎች አቋራጭ ይበዛል። በሴቶች በተለይ በቤኒሻንጉል ጉምዝ በነበሩበት በዳንጉር ወረዳ አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር የሰውም የግንዛቤ መጠኑ የጨመ የጀመረ በመሆኑ ባህር ዳር ላይ የተሻለ ነው ያለው። ስለዚህ ባንዳ መጣኛ ተፋፋፍቶ 50-50 ማለት ይቻላል። በትምህርት ቤታችን ውስጥ ያሉ ደረጃ ትምህርት ቤት 1000 ተማሪዎች ወደ ሴቶች ናቅፎ 1020 ምናምን ወንዶች ናቅፎ እና ሲታይ በንጽጽር በአማራ ክልል ባህር ዳር አካባቢ ዙሪያ ያለው የተሻለ ነገር አለ። ነገር ግን አሁን ያለ ድኛቸው አቸው ልጆች የነገር ባህል አለ። እኛም እንደሰቶች ባለፈ አመት አንዲቱ ወላጅ ታዋይተን ጋብቶ እንዲቆዩ ያደረግንበት ሁኔታ አለ እና 16-17 ዓመት አልወላጅ ተብለው በበዳር በተለያዩ ምክንያት በህግም አካል እንዳይጠይቁ ሌላ ተወሰንዶ ሰዎችን በማድረግ የመዳር ሁኔታ ይታያሉ በባህር ዳር ዙሪያ።
ካምፌድ ወይም ትምህርት ለሴቶች ዘመቻ የተሰኘው መንግስታዊ ያልሆነ ድርጅት የተቋቋመው እነዚህን በመሰረታዊ ሁኔታ ከድህነት ጋር የተቆራኙና ሴቶችን ከትምህርት ገበታቸው የሚያርቁ ተግዳሮቶችን በመቅረፍ ሴቶችን ራሳቸውን እንዲችሉ ለማገዝ ነው። ድርጅቱ ላለፉት 18 ዓመታት በአምስት የአፍሪካ ሀገራት በጋና፣ ማላዊ፣ ታንዛኒያ፣ ዛምቢያ እና ዚምባብዌ ውስጥ እየሰራ ሲሆን ከ379,000 በላይ ተማሪዎች በቀጥታ ተጠቃሚ እንዲሆኑ አድርጓል። ለመሆኑ በእነዚህ ሀገራት የሴት ተማሪዎች ችግር ምን ያክል ተቀርፏል? ኢትዮጵያስ ከዚህ ምን ትማራለች? በታንዛኒያ የካምፌ ዳይሬክተር ሆነው ለሚያገለግሉት ሊዲያ ዊልበርት ያቀረብኩት ጥያቄ ነው።
I would say the enrollment and also the retention has been improving.
ችግሮችን ከስር ከመሰረታቸው ለመፍታት በመቻላችን የሚማሩበት ሁኔታና የጀመሩትን ትምህርት የመቀጠሉ ሁኔታ ተሻሽሏል። ለምሳሌ ታንዛኒያ ውስጥ ስራ ስንጀምር 100 ሴት ተምሳሌቶች ነበሩን። አሁን ከ2000 በላይ ሆነዋል። በአሁኑ ሰዓት በተለያዩ ክፍለ ግዛቶች የሚገኙ ትምህርት ቤቶች ውስጥ ለሚማሩ 19,000 ተማሪዎችም ድጋፍ እናደርጋለን። በአጠቃላይ ታንዛኒያ ውስጥ እስከ ዛሬ ለ48,000 ሴት ተማሪዎች ድጋፍ አድርገናል።
ካምፌድ በታንዛኒያ በሰራባቸው ዓመታት ይህን ማድረግ የቻለው በተለይ ለሴቶች ከትምህርት ገበታ መራቅ ዋና ምክንያት የሆነውን ድህነት ለማስወገድ ከወላጆች፣ ከተማሪዎች፣ ከትምህርት ቤቶችና በቀጥታ ከማህበረሰቡ ጋር በመስራቱ መሆኑን ሊዲያ ዊልበርት ያስረዳሉ።
I have not seen someone with a good economic background failing to support their children through school.
ጥሩ ገቢ ያለው ቤተሰብ ልጆቹን ትምህርት ቤት አልልክም ሲል አላየሁም። በእርግጥ ሌሎች ችግሮች ሊኖሩ ይችላሉ፣ ግን በድህነት ውስጥ እንደሚኖረው ሰው ሊሆን አይችልም። ስለዚህ በዋናነት የምናደርገው ይህንን የገንዘብ ችግር መቅረፍ ነው። በመንግስት ተቋማት በኩል ለትምህርት የሚሆናቸውን ወጪ መሸፈን የማይችሉትን ልጆች ለይተን በቀጥታ የገንዘብ ድጋፍ እናደርግላቸዋለን። ከዚያ የትምህርት ቁሳቁስ፣ የትራንስፖርትና አንዳንዴም የሚኖርበትን ቦታ እናመቻችላቸዋለን። ልክ ልጁን ወደ ትምህርት ቤት የሚልክ ወላጅ የሚያደርገውን እናደርጋለን ማለት ነው።
ካምፌድ በድርጅቱ ድጋፍ ተደርጎላቸው ለቁም ነገር በበቁ አባላቱ አማካኝነት የተቋቋመ ለርነርስ ጋይድ ወይም ተምሳሌት የተሰኘ ፕሮግራምም አለው። ፕሮግራሙ በዋናነት ዓላማው የነበረባትን ችግር አሸንፋ ተምራ ለቁም ነገር የበቃች ሴት ለሌሎች ሴት ሕፃናትና አቻዎቿ ምሳሌ እንድትሆን ማድረግ ነው። ካምፌድ በሚንቀሳቀስባቸው 5 ሀገራት ከ4000 በላይ ተምሳሌቶችን አፍርቷል። ከነዚህ አንዷ በታንዛኒያ ገጠራማ አካባቢ ተወልዳ ወላጆቿን በልጅነቷ በማጣቷ ለችግር የተዳረገች፣ ሆኖም ካምፌድ ባደረገላት ድጋፍ ታግዛ ትምህርቷን በዩኒቨርሲቲ መጨረስ የቻለችው ዲያሪስ ማርቲን አንዷ ናት።
Without ካምፌድ probably I could not continue with my studies.
ካምፌድ ባይረዳኝ ኖሮ ትምህርቴን ለመጨረስ አልችልም ነበር። ምናልባትም እንደ ታናናሾቼ ጎዳና ላይ ነበር የምወድቀው። እነሱ ለተወሰነ ጊዜ ጎዳና ላይ ወጥተው ነበር፣ ነገር ግን እኔን ካምፌድ ህልሜን እንዳሳካ ረድቶኛል። በተለይ ሌሎችን እንደኔ ያሉትን እንደኔ ይቸገሩ የነበሩትን እንድረዳ ረድቶኛል። የሁልጊዜ ምኞቴ ዩኒቨርሲቲ ገብቼ ስጨርስ ሌሎች ሴት ወጣቶችንና ረጂ የሌላቸውን ህልማቸውን እንዲያሳኩ መርዳት ነበር።
ዲያሪስ አሁን በካፌድ ውስጥ ዋና ፕሮግራም ኃላፊ ሆና ትሰራለች። ለሌሎች ሴት ተምሳሌት በመሆን የጽናትን ውጤት ታጋራለች፣ የስኬት መንገዷን ታሳያለች። የአቅም ችግር ያለባቸውን ደግሞ በድርጅቱ አማካኝነት እርዳታ እንዲያገኙ ታግዛለች። እንደ ዲያሪስ ያሉ ሴቶችን ማስተማር ቤተሰብን፣ ማህበረሰብን፣ ብሎም ሀገርን ማስተማር ነው የሚሉት ሊዲያ የሴት ልጅ መማር ለዓለም እድገት ወሳኝ መሆኑን ያሰምሩበታል።
Cultural background or financial background that limits the voice of girls.
የተለያየ ባህልና የኢኮኖሚ አቅም ማጣት ሴት ልጆችን ድምጽ እንዳይኖራቸው ያደርጋል። ትልቅ ህመም ውስጥ ሆነው እንኳን ሐሳባቸውን በሙሉ ልብ ለመግለጽ ሊቸገሩ ይችላሉ። ስለዚህ ሴት ልጅ ትምህርት ማስተማር የማህበረሰብን ድምጽ መመለስ ማለት ነው።
ካምፌድ ፕሮግራሙን በሌሎች አፍሪካ ሀገራት የማስፋፋትና በአፍሪካ ስኬታማ የሴት አስተማሪዎችን፣ የህግ ባለሙያዎችን፣ የንግድ ባለቤቶችንና የጤና ባለሙያዎችን እንዲሁም የመንግስት ኃላፊዎችን ቁጥር የማሳደግ እቅድ አለው። ያንን ለማሳካት እንደ ዲያሪስ ያሉ ተምሳሌቶች ሴቶች ከተመርታቸው እንዳይስተጓጉሉ ለተቀን ይተጋሉ። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ።
አሁን የመጨረሻው ሰዓት ላይ እንገኛለን። ወደ ኦሎምፒክ ነው የምንመለሳችሁ። ኢትዮጵያ በመካሄድ ላይ ባለው የቶኪዮ ኦሎምፒክ በ10,000 ሜትር ያስመዘገበችው የወርቅ ሜዳሊያ የአገሪቱ አሁን እያለፈች ካለችበት ፈታኝ ሁኔታ አንጻር ትልቅ ትርጉም የሚሰጠውና ተስፋ የሚያጭር መሆኑን የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን ገልጸዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮሎኔል ደራርቱ ቱሉም ተመሳሳይ ሀንሳብ ለአሜሪካ ድምጽ አንጸባርቃለች። ኢትዮጵያ የገጠሟትን ፈተናዎች በማለፍ ድል ማስመዝገቧን ትቀጥላለች ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። እስክንድር ፍሬው አጭር ዘገባ አለው።
ኢትዮጵያ በመካሄድ ላይ ባለው የቶኪዮ ኦሎምፒክ የመጀመሪያውን የወርቅ ሜዳሊያ በ10,000 ሜትር በሰለሞን ባረጋ አማካኝነት ያገኘችው በአዲስ አበባ ሰዓት አቆጣጠር ዛሬ ከሰዓት በኋላ በተካሄደ ውድድር ነው። አረንጓዴ ቢጫ ቀዩ ባንዲራ በዓለም አቀፍ መድረክ ከፍ ብሎ እንዲውለበለብ ያደረገው ይህ ድል አገሪቱ አሁን እያለፈችበት ካለው ፈታኝ ሁኔታ አንጻር ትልቅ ትርጉም የሚሰጠውና ተስፋ የሚጭር መሆኑን የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን ገልጸዋል። ካነጋገርኳቸው አስተያየት ሰጪዎች አንዱ በቅድስተ ማርያም ዩኒቨርሲቲ ተመራቂ ተማሪ እንደሆነ የገለጸ ወጣት ነው።
ስሜ ብሩክ በለጠ ይባላል። የዩኒቨርሲቲ የመጨረሻ ዓመት ተማሪ ነው። አሁን ያለችበት ሁኔታ ኢትዮጵያ ያው እናውቀዋለንና ይሄንን የሀገሪቱን ስሜት በሙሉ የሚቀይር ነው ተብሎ ይታሰባል። ምክንያቱም ያው ወርቅ ስናገኝ ያው እንተናገኘ ሳይሆን ኢትዮጵያ አገኘች ነው የሚባለውና ያው ሙሉ ኢትዮጵያን አንድ የሚያደርግና ወደ ቀደመ ህብረታችንም ሆነ ፍቅራችንም የሚመልስ እና አንድነትን የሚመልስ ትልቅ ስሜትን የሚፈጥር ድል ነው ብዬ አስባለሁ።
ስንታየሁ የተባሉ የአዲስ አበባ ከተማ ነዋሪም ተመሳሳይ ሀሳብ አንጸባርቀዋል።
በጣም ነው ደስ ያለኝ። ያው በተለይ እንደዚህ ኢትዮጵያን ቱካሎ ከፖለቲካውም ከላውም ጋር በተያያዘ የተከፋፈለ ስሜት ውስጥ ባለንበት ወቅት ውስጥ እንደዚህ አይነት አትሌቲክስ ደግሞ ውጤት ወደ አንድነት የሚያመጣና በጋራ ደግሞ የምናከብረው ሴሌብሬት የምናደርገው ውጤት ሲገኝ በጣም ነው የሚያስደስተውና በጣም ደስ ብሎኛል። የመጀመሪያው እንጂ የመጨረሻውም ሜዳሊያ እንደማይሆን ተስፋ አደርጋለሁ።
ሰለሞን ባረጋ የመጀመሪያውን የወርቅ ሜዳሊያ ባስመዘገበባት ቶኪዮ ያለው የደስታ ድባብ ደግሞ የተለየ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮሎኔል ደራርቱ ቱሉን በስልክ አግኝቻለሁ።
ምን አባቴ ደብል በጣም ነው ደስ ያለን። በጣም ያለን ድባብ የነበረውን ድባብ ሁሉ ነው የለወጠውና ትንሽ ክፍተቶችም አንዳንድ ነገር እንደዚህ ስለነበሩ ያን ሁሉ ነበር ያጠፋልንና በጣም ነው ደስ ያለን እና ደስታችን ወደር የለውም። እንግዲህ ሰለሞን በጣም በአማረ ሁኔታ እንግዲህ 10,000 የኢትዮጵያ መለያ እስኪሆን ድረስ ነው ሁሉም ህዝብም የሚያውቀውና ምናልባትም እንግዲህ ከኖ ቀነኒሳ በቀለ ከመጣ ከቤጂንግ በኋላ በለንደን እና በሪዮ በወርቅ አገኘንም። በአጠቃላይ ድባቡን ሁሉ ነው የቀየረው እና ልጆች ሞራል ሁሉ ነው የቀየረው። ሁሉ ነገር አሁን በጣም በቃ እንትን ነው ብርሃን ነው ማለት ነው ፊት ለፊታችን።
አንድ የመጨረሻ ጥያቄ ብቻ ላክል ደራርቱ። አሁን አንዳንድ ሰዎች ሳናግር ነበር እና እዚህ አዲስ አበባ ያለውን ስሜት በተመለከተ በተለይ አሁን አገሪቱ እያለፈችበት ካለችው ፈታኝ ሁኔታ አንጻርም መንፈስን የሚያድስና እንዲያው ሁኔታዎችን ላይም ተስፋ የሚዘራ ነው የሚል አስተያየት ሁሉ ሰጥተዋል እና አንቺ አውቃለሁ የስፖርት ሰው ነሽ ግን እንደ ዜጋ እንዴት ታየዋለሽ?
በጣም ነው እንጂ የሀገራችንን ገጽታም ለመቀየር የሚሆን እንደው ያለውን ፈተና አሁን ያለውን ነገር ያለውን ጭንቀት በመጠኑም ቢሆን እና ትንሽ ህዝቡ እፎ የምልበት እና ከግራም ቀኝ ያለው በሙሉ እፎ ተሳትፎ የምልበት ነው። ምክንያቱም ደግሞ ስፖርት መቼም ታውቃለህ እንግዲህ ስፖርት የዓለም ቋንቋ ነው። ስፖርት እንግዲህ ያው በዓለማችን ላይ ሰላም ነው እና የሰላም ቋንቋ ነው፣ የሰላም ባለቤት ነው። ስለዚህ እግዚአብሔር ፈቅዶ ደግሞ እዚህ ኦሎምፒክ አደባባይ የምታየው ሰላም፣ ፍቅር፣ አንድነቱ ደግሞ ለሀገራችን ለኢትዮጵያ በመጣ ላለው እንግዲህ ተስፋ አደርጋለሁ። ሁሉ ነገር አሁን አንተ የምትለው ፈተናዎች ብዙ ነገር በሀገራችን ላይ እንዳለ ሁላችንም ይገባናል እና ስለዚህ የሀገራችን ሰላምና ፍቅር እንደዚህ አንድ ቀን ይመጣል ብዬ ነው የማስበው እና ለሱም ቢሆን በጣም በጣም ብዙ ነገር የምለውጥ ነገር ነው ማለት ነው። አሁንም ልክ እንደ ሰለሞን ሁሉ ሌላ ወርቅ መጥቶ እንደው የሀገራችን ደግሞ እንግዲህ ኢትዮጵያ ደስ ምላት ይላታል ብዬ አስባለሁ። ድጋሚ አሁን በጆካ
ኮሎኔል ደራርቱ ቱሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት፣ በድጋሚ እንኳን ደስ አለሽ። እንግዲህ ሰሞኑን ደግሞ ሰፋ ባለ ሁኔታ እንደምንነጋገር ተስፋ አደርጋለሁ። በጣም አመሰግናለሁ ለዛሬ። እጠብቃለሁ ደራርቱ፣ በጣም አመሰግናለሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ ባለስልጣናትና ታዋቂ ግለሰቦችም የእንኳን ደስ ያላችሁ መልእክት አስተላልፈዋል። ኢትዮጵያ የገጠሟትን ፈተናዎች በማለፍ ድል ማስመዝገቧን ትቀጥላለች ብለዋል ጠቅላይ ሚኒስትር አብይ አህመድ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ባይጠናቀቁም ሰዓታችን ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።